ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዘይ መሰናዶ ጀመረ።
ጉበት ትራንስፕላንት ወይም ጉበት ነቅሎ ተከላ ኢትዮጵያ ውስጥ መጀመር ድሮ ማሳቤ ነው እና አንድ 10 አመት ሆኖናል ይሄን ስናስብ ስናበስል ስንፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት።
የሰሜን አሜሪካ ወይም ደግሞ የሰሜን ካሊፎርኒያ ነዋሪ የሆኑት ዶክተር ቅድስ ኪዳኔ የማምናቸው በምሽት ዞን ቅዳችን ናቸው እና ባልደረቦቻቸውን የተመለከተ ዘገባ አለን። የቦስተን ማራቶንን እንዲሁም ደግሞ ሌሎች ጥንቅሮችንም ይገዛናል። ኤደን ገረመ ምሽት መሰናደው በመምራት ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን በመከወን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አብራችሁ ነው ሰው ቀዳሚ ዘገባ ትምህርት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ መድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በሪዮታ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምጽ ላለፉት 45 አመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ የትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኝሽ ቆየ በሚኒሶታ የከተማ ምክር ቤት የፍትሃዊነትና የእኩልነት እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደዛ ነው እናልፈው።
አቶ ዘካሪያስ በጣም ነው ማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎች ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራክት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል የሚፈለገው እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገመቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንኩ ዳቸው ቢሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቀበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ 3 የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም 13th Amendment, 14th Amendment እና 15th Amendment የሚባሉ ናቸው። 14th Amendment 4 ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች አጥተውና የአፈርማቲቭ አክሽን በስራ ላይ እንዲውል ተግባራዊ እንዲያውል ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ አሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣት ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ 4 ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርሰስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህግ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽን እንደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ፣ እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ 3 ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን ህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱ ሳይባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ብላለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮቹ ብቻ የሚጠቅም አይደለም። በዚህ ብር ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይሄ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ብዙ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነፊብ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁን የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካርያስ፣ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
አ አስከትለን የምናልፈው ወደ ስፖርት ዘገባ ነው። ሰኞ ዕለት በተካሄደው የቦስተን ማራቶን የ33 አመቱ ሲሳይ አፈትልኮ በመውጣት ግማሹን የማራቶን ርቀት በብቸኝነት ተቆጣጥሮ አሸንፏል። በውድድሩ የፈጣን ሰዓት ክብረ ወሰን ባለቤት በመሆንም የቦስተን ማራቶን ያሸነፈው ሲሳይ ባለፈው አመት በቫለንሺያ 2 ሰዓት ከ02 ደቂቃ ከ00 ሰከንድ በሆነ ሰዓት ክብረ ወሰኑ ተብሮ በመግባት አራተኛ ሆኗል። ኤቢሳ ነገሰ ከሲሳይ ለማና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። ወደዛው ነው የምናልፈው።
አትሌት ሲሳይ ማ ቦስተን ማራቶን ዛሬ በተካሄደው አሸንፏል። አን ነበር ወጥቶ የሮጥከው እንደ ወጣህም ደሞ ጨርሰዋልና በመጀመሪያ እንኳን ደስ ያለህ። እስቲ ስለ ውድድሩ እንዴት አየው?
አና ብረደሳለን ለግብዣችሁም አመሰግናለሁ። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ፌስ ስለሌለው እንደማሸንፈው አመኝበት ስለገባው ለዛ ነው አጣኝ ሀፍ ማራቶን ሮጫለሁም ከቫለንሺያ ይልቅ እዚች ነው አሻሽዬ የሮጥኩት። ነገር ግን ከ30 ኪሎ ሜትር 25 ኪሎ ሜትር በኋላ ያገዝ ውጣ ውረድ ምናምን ስለሚበዛበት ሌላ አልቻልኩም። ሁለተኛ ደግሞ ከጠዋት ጀምሮ ብቻዬን ነው። ከአንድ ኪሎ ሜትር በኋላ ነው ልጆቹ ጥዬ ሄድኳቸው። ልጆቹ እስከ 1 ኪሎ ሜትር ነው አብሯቸው የሄድኩት። ከዛ በኋላ ብቻዬን ነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ ረድቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደስ አለኝ። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ ያበላሸነውን ለመካስ የግድ ይለኛል። ደግሞም እንደማያሸንፍ እውነት ነው። ሶስትን እግዚአብሔርን እንደሚረዳኝ ነው የኢትዮጵያ ሕዝብ ያኔ በአሰኔ እንደገና ደግሞ ማግኘት ከሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ይህ ደግሞ ካሳ ነው ብዬ እየዳሰው ደግሞ ማሸንፋለሁ።
እንግዲህ አንተ 1 ኪሎ ሜትር ብቻ ነው አብረሄል ኮካቴቶቹ ከዛ በኋላ እንደዚህ አይነት ውሳኔ መወሰን እዛት ውስጥ አላስገባህም ወይ? ብቻ
ምንድን ነው አንድ ሰው እንደ አንድ ራጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስትገባ የሰላም ጦር ነው። እሱን ደግሞ በራሴ አምኔ የወጣበትን ወደኋላ መመለስ የለብህ፣ ወደኋላ ማየት የለብህ። እንደገና ደግሞ ይመጣሉ አይመጡም የሚለውን ማሰብ የለብህ። ራሴ አምኔ ከወጣ ራሴ ላይ ደግሞ ጃዜ መሮጥ የአንተ ፋንተ ነው እና እንደዛ አድርጌ ያንን ሁሉ በኃላፊነት ወስጄ ነው የወጣሁት። እንደዛውም ደግሞ እውነት ይመጣሉ ይደርሱኛል ብዬ አላሰብኩም። ቤቢ ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አውሬዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ፣ ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ። በጣም በራሴ አምኜ ነው መጣሁ።
ኮሚሽነር ደራርቱ ቱሉ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበርና አንቺም ደግሞ በአካል ዛ ተገኝተሽ ምን አየሽ? ውጤቱንስ እንዴት አየሽው?
አመሰግናለሁ። እንኳን ደስ ያለን። በግድሚያ አንተም እንዳልከው ተሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በቃ ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ማራቶን ኮርሱ በጣም ከባድ ነው። ቁልቁለትና ዳገታማ ነው። እንግዲህ ምናልባት ደግሞ ሰማችሁ ከሆነ የ2024 የተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው። ዳገት የበዛበትና ቁልቁለት የበዛበት ነው። ይሄ ምናልባት ለሲሳይ ትልቅ ልምድ ሆኗ ነው ብዬ ነው የማስበው። እና እንግዲህ እንደዚሁም ከዚያ ፊት የተደረጉት ማራቶን ውድድ ከተደረጉት ማራቶን ውድድ ለፓሪስ ማራቶን ብንጠርጣቸው ፋይናል ለንደን እሁድ የሚደረገው የለንደን ማራቶን አለ። ከነሱ እንወስዳለን። ስለዚህ በአጠቃላይ ያው ሲሳይ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ የሚሰጥና ያው ከባድ ኮርስ ይሄንን ያክል በብቃት ተወጣ፣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሮጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየው እና እንደዚሁም ደግሞ ሴቶቹም ጠንከራ ሴቶች ነበር የመጡት። ሆኖም ኦቨሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ኤክስፔሪንስ አላት። ስለዚህ እሷ ድጋሜ ልታሸንፍ ትችላለች። የእኛ አትሌቶች ከአራተኛ በኋላ ነው የመጡት እና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ልምድ ዛሬ ልምድ አግኝተው ለመቀጠለው ደግሞ የተሻለ ውድድር ይዘጋጃሉ ብዬ ነው የማስበው እና ደስ ብሎናል በአጠቃላይ።
Go. ጋቢና ቪኦኤ ይቀጥላል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። መፍትሄ ለማምጣት ታዲያ ትውልደ ኢትዮጵያዊቷ ዶክተር ቅድስት ኪዳኔ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል የጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን ለመስጠት የሚያስችሉ የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። እሱን በተመለከተ የተሰናዳው ዘገባ ቀጣዩ ነው።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ኢማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተውኛለን። በጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮ ነበር። ያው ለመሄድ የጉበት ትራንስፕላንት ወይም ጉበት ንቅለ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናረግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ 4 ሆነን ነው አዲስ አበባ ይሄን ነው በጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትም ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የህክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት አላማ 2 ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ? እውነት ይሆናል ወይ? ተመልሰን እንሄዳለን አብረን ሰርተን እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው። የተለያዩ ሰርጀሪዎች ሰርተን ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽኑን ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን ይችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ንቅለ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰስ አድርገናል። ምንም ጥያቄ የለውም መንገድ ላይ ናቸው። ያው አብረናቸው ተራምለን እዛ እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቁሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ 2 ማሳያ ልንገርሽ። አንደኛው ናሽናል ሄፓታይተስ ሰርቬይ ተሰርቶ ነበር። በተሰራው ናሽናል ሄፓታይተስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይተስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይተስ ቢ ወደ 9.4%፣ ሄፓታይተስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በመቶ 20 ሚሊዮን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናከማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናከማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበረ። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለነው ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይትስ ቢ እና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖረው። 50% ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ወለታው በአሁን ሰዓት በዶክተር ቅዱስ ቲማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ፕሌክስ የሆኑ የጉበት ኦፕሬሽኖች ላይ ሰራለን። ኢንፋክት የጉበት ኦፕሬሽን እዚህ ምን ሰራለን ግን ደግሞ እነሱ በመጡበት ወቅት ባጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሳክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን እየሰራነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ ድል ተሰጠ። በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ አንድ በዛ በነበራቸው አንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበር ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ ምንጠቀምበት ሪትራክተር የሚባል አለና እሱን ለምሳሌ ወደ 35000 USD አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበርና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴም ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አሰሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዛ ያሉትም ዶክተሮች አክቲቭሊ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሪቨር ዶክተር እንደኔ፣ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልቲዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካ ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳን ማን ይማቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5 ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ just for the immediate peri operative ይቺ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2 ሚሊዮን ብር 1.5 ከ2 ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸው ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕሊመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ማምና ዶክተር ወለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ በመግባት ለጋቢና ቪኦኤ ያላችሁ አስተያየታችሁን አስቀምጡልን። እንዲሁም ደግሞ ስልክ ቁጥሮቻችሁን ብትተውልን እኛም ደውለን ከእናንተ አስተያየት እንሰበስባለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቅ። ሰሜናዊ ናይጄሪያ የሽብርተኛው እስላማዊ ቡድን ቦኮ ሀራም ታጣቂዎች በመቶዎች የሚቆጠሩ ተማሪ ልጃገረዶችን ከጠለፉ 10 አመታት ተቆጠሩ። ከዚያ ወዲህ ብዙዎቹ ተጠላፊዎች ራሳቸው ከጠላፊዎቻቸው እጅ አምልጠዋል ወይም ደግሞ የጸጥታ ኃይሎች አስለቀቀዋቸዋል። 82 ልጃገረዶች ግን አሁንም በጠላፊዎቻቸው ቁጥጥር ስር ናቸው። የልጃገረዶቹ ጣፈንታ በአንድ ወቅት ጠንካራ በነበረው ልጃገረዶቻችንን እናስለቀቅ ከተባለ ተማጋች ቡድን ጋራ ዳግም ማንሰራራት ጋራ ተቆራኝቷል። በወቅቱ የቡድኑ እንቅስቃሴ ባለም አቀፍ ደረጃ ትልቅ ትኩረትን አግኝቶ እንደነበረ ያወሳ የቲሞቲ ኦቪዙ ካቡጃ ያጠናቀረው ዘገባ ተከታዩ ነው።
ይህ ህዝባዊ መናፈሻ በአንድ ወቅት የተስፋና የጽናት ድባብ የሰፈነበት ነበር። ዛሬ ግን ልክ ከ10 አመታት በፊት እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 14 2014 ዓመተ ምህረት ከናይጄሪያ ቺቦክ ሁለተኛ ደረጃ ትምህርት ቤት ከተጠለፉት 276 ተማሪ ልጃገረዶች መካከል አሁንም በጠላፊዎቻቸው እጅ ያሉት 82 ልጆች ትዝታና እነርሱን ለማስለቀቅ የሚደረገው ጥረት መታሰቢያ ሆኗል። እስካሁን ካልተለቀቁት የቺቦክ ልጃገረዶች መካከል አንዲቱ የኒኬኬ ሙታ የህት ልጅ ነች።
Every day in the morning in the afternoon we feel pain on about this.
በየቀኑ ሲነጋም ሲመሽም የህታችን ልጅ ከኛ በመለየቷ እናዝናለን። አንዳንዶቹ ልጆች ተገድለዋል የሚል ወሬ ሰምተናል። መንግስት የሞቱትን ልጆች እንዲያሳውቀን ወይም ስም ዝርዝሩን ያውጣና እርማችንን እንድናወጣ በመወት ወት ላይ ነን።
የቺቦክ ልጃገረዶች ጠለፋን ተከትሎ ልጆቻችንን እናስለቅቅ በሚል ስያሜ እንቅስቃሴ ተጀመረ። ያኔ ተሟጋቾች በየቀኑ በዚህ መናፈሻ ይሰበሰቡ ነበር። የነሱን እንቅስቃሴ ተከትሎ ባለም አቀፍ ደረጃ ልጃገረዶቹን ለማስለቀቅ ዘመቻ ተጠናክሮ ቀጥሎ ነበር። ዛሬ ግን ዘመቻው ተቀዛቅዟል። አለን ማናሲ የቺቦክ ማህበረሰብ ቃል አቀባይ ናቸው። እንዲህ ይላሉ።
There is fatigue in the struggle. When the Brimbak August started,
በአሁኑ ጊዜ ትግሉ ተዳክሟል። ልጆቻችንን እናምጣ የሚለው ዘመቻ በተጀመረበት ጊዜ በዓለም አቀፍ ደረጃ ተሰሚነት እያገኘ ነበር። ብዙ ምላሽ አግኝቷል። የውጭ መንግስታት ሳይቀሩ ናይጄሪያን ለማገስ ዝግጁ ሆነው ነበር።
ከ10 አመታት በፊት ከተጠለፉት የቺቦክ ልጃገረዶች ውስጥ እስካሁን 194ቱ ገሚሶቹ ራሳቸው ከጠላፊዎቻቸው እጅ ያመለጡ፣ ገሚሶቹም መንግስት ከጠላፊዎች ጋር ተደራድሮ ተለቀው ወደ ቤተሰባቸው ተመልሰዋል። ይሁን ሆኖ አሁንም ናይጄሪያ ውስጥ የጅምላ እገታ በሰፊው ነው የሚካሄደው። አምነስቲ ኢንተርናሽናል እንዳስታወቀው ከቺቦክ ልጃገረዶች ጠለፋ ወዲህ 17 ጠለፋዎች ተፈጽመው ቢያንስ 1700 ተማሪዎች ከትምህርት ቤታቸው ተጠልፈው ተወስደዋል። በቅርብ ጊዜያት የደረሱት ጥቃቶች በታጠቁ ሽፍቶች የተፈጸሙ ሲሆኑ ብዙውን ጊዜም ብዛት ያለው ማስለቀቂያ ገንዘብ የሚጠይቁ ናቸው። የናይጄሪያ ባለስልጣናት በበኩላቸው አሁንም ባጋቾች እጅ ያሉትን ሰዎች አረሳናቸው ይላሉ። የሀገሪቱ የመከላከያ ሚኒስትር ጀነራል ክሪስቶፈር ሙሳ ሲናገሩ
using the conventional method of fighting will have entered all the communities and flattened everything.
በተለመደው መደበኛ የውጊያ ስልት ከተጠቀምን በየማህበረሰቡ ውስጥ እየገባን ሁሉን ነገር አውድመን እንደገና እንደ አዲስ መጀመር ይኖርብናል። ያንን ማድረግ አንችልም፣ ምክንያቱም ሰዎችን ካለውዴታቸው በግድ ያያዙ መንግስታዊ ያልሆኑ አካላት እንዳሉ እናውቃለን። በከፍተኛ ጥንቃቄ መንቀሳቀስ አለብን። በተለያየ ጊዜ ልናጠቃ ሄደን በስፍራው ሲቪሎች መኖራቸውን ስናውቅ ጥቃቱ እንዳይካሄድ ያደረግንበት አጋጣሚ አለ።
የተጠላፊዎች ቤተሰቦችን ልጆቻችንን እናስለቅቅ የተባለው ዘመቻ አስተባባሪዎች ግን ይህንን አይቀበሉም። የፖለቲካ ባለስልጣናቱ ችግሩን ለመፍታት ፈቃደኝነቱ የላቸውም በማለት ያማራሉ። ትናንት እሁድ የቺቦክ ተማሪ ልጃገረዶች ጠለፋ 10ኛ ዓመት መታሰቢያ ተካሂዷል። በስነ ስርዓቱ ላይ አሁንም በጠላፊዎች እጅ ያሉት ልጃገረዶች ታስበዋል። ከዘመቻው አስተባባሪ መሪዎች አንዷ ፍሎረንስ አዘር እንዲህ ሲሉ ተናግረዋል።
የሚያሳዝነው የቺቦክ ልጃገረዶች ጠለፋ በኋላ በተደጋጋሚ ጠለፋ ይካሄድ ጀመር። መንግስት የቺቦክ ልጆችን ጠላፊዎች ለፍርድ ለማቅረብ ፈቃደኛ ባለመሆኑ በሀገራችን የጠለፋ ኢንዱስትሪው ደርቷል።
የቺቦክ ማህበረሰብ ቃል አቀባይ አለን ማናሴም የሚሉት አላቸው።
Sadly, You could even see people that are supposed to take the necessary action, especially the security agents.
የሚያሳዝነው ደግሞ አስፈላጊውን እርምጃ መውሰድ የሚገባቸው ሰዎች በተለይም የጸጥታ ተቋማቱ ለመግባት አስቸጋሪ ወደሆኑ ቦታዎች ተወስደዋል የሚል ሰበብ ሲሰጡ ይስማሉ። ሽብርተኞቹ መግባት ከቻሉ የጸጥታ ኃይሎቻችን እንዴት ነው የሚያቀታቸው?
እንከከ ሙታህና ሌሎችም ቤተሰቦች ልጆቻቸው ወደ ቤት እንዲመለሱ እየተጠባበቁ ነው።
ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ዘይ መሰናዶ ተጠናቀቀ። የዛሬው ምሽት ተጠናቀቀ። ተናደር